እንደምን ሰነበታችሁ አድማጮቻችን? ባለፈው ሳምንት ሰዎች ወደ ቅዱስ ቁርባን ላለመቅረብ የሚያቀርባቸው ምክንያቶች የተለያዩ ሰዎች አነጋገር አስደምጠናችሁ ነበር። በተደጋጋሚ ሲያቀርቡ የሚደመጡት ምክንያቶቻቸው ለዚህ የተገባውን አይደለም፣ ስራዬ ምቹ አይደለምና ከቁርባን በኋላ በወድ ቅስ የሚሉት በዋነኝነት ይጠቀሳሉ። ለመሆኑ በእነዚህ ጉዳዮች ላይ የቤተ ክርስቲያናችን አስተምሮ ምን ይሆን? አባቴ ጆን ብርሃኔ በመንበረ ንግስት ቅድስት ቁስቋም ቤተ ክርስቲያን የስብከት ወንጌል ኃላፊ ናቸው። የተለያዩ ሰዎች ከቅዱስ ቁርባን ህይወት ለመራቅ የሚያቀርቧቸውን የተለያዩ ምክንያቶች መነሻ በማድረግ ማብራሪያ እንዲሰጡን ጋብዘናቸው የሰጡንን ምላሽ እንደሚከተለው አቀናብረናል። አብረን እንከታተል። ሰዎች ላለመቁረብ የተለያዩ ምክንያቶችን ያቀርባሉ። ወደ ቅዱስ ቁርባን ከቀረብኩኝ በኋላ በወድ ቅስ ብለው ያስባሉ። ከዚህ በተጨማሪ ደግሞ ለቅዱስ ቁርባንም ብቃት የለኝም፣ ለዛ ነገር አልበቃሁም ብለው ያስባሉ። ከዚህ በተጨማሪ ደግሞ ከስራዬ ጋራ አብሮ አይሄድም የማለትም ነገር አለ። ስራዬ ከሰዎች ጋር ያገናኘኛል፣ ያጋጨኛል በማለት ይህንን በመፍራት አይቀርቡም። እና እዚህ ላይ ምንድን ነው እርሱ የሚሉን? በተለይ ደግሞ ከቀረቡ በኋላ መውደቅ ያለው አንድምታ እንዴት ነው?
እዚህ ላይ አንድ ክርስቲያን በዚህ ምድር ላይ ሲኖር የተለያዩ ፈተናዎች ይገጥሙታል። ምክንያቱም በማህበራዊ ኑሮ ተካፋይ፣ የማህበራዊ ኑሮ ኗሪ ስለሆነ ማለት ነው። በማህበር ውስጥ ስለሚኖር ማህበረሰቡ ደግሞ የተለያየ እንደመሆኑ፣ የተለያየ አመለካከት ያለው እንደመሆኑ መጠን የተለያዩ ችግሮች ሊገጥሙን ይችላሉ እና በአጠቃላይ ስጋው ደሙን ብቻ ለይተን ልናየው አይገባም። ክርስቲያን ሆኜ የተለያየ ፈተና ቢገጥመኝ እንደማለት ነው። ስጋው ደሙና ክርስትና የሚለያዩ ነገሮች ስላይደሉ፣ ለምሳሌ አንዳንድ ሰዎች ምንድን ነው የሚሉት? ስራዬ ከዚህ ጋር አብሮ አይሄድም። አብሮ አይሄድም ማለት ስጋው ከክርስቶስ ሕግና ስርዓት ጋር አብሮ አይሄድም። የክርስቶስ ያልፈቀደውን የክርስቶስን ትእዛዝ የክርስቶስን ሕግ የማይጠብቅ ስራ ደግሞ ምን ማለት ነው? ከክርስቶስ ሕብረት የሚለይ ማለት ነው። ስለዚህ መምረጥ ነው የሚበልጠው። የቱ ነው ስራው ነው የሚበልጠው? ክርስቶስ ነው የሚበልጠው። እንዲህ ብለን ስንል በክርስትና መደራደር የለም። የሰው ልጆች ብዙ ሀብትና ንብረት ሊገነቡ ይችላሉ። የተለያየ ነገሮች፣ ውድ ነገሮችን መግዛት ይችላሉ። በቀላሉ ምሳሌ እንኳን ብናይ ውድ ፍራሽ መግዛት ይቻላል፣ ውድ ብርድ ልብስ፣ ውድ አንሶላ መግዛት ይቻላል። እንቅልፍን ግን መግዛት አይቻልም። የተለያዩ ነገሮችን በውጭው ዓለም ስንመለከት ሰዎች እጅግ በጣም ሀብታሞች ሆኑ እጅግ ሀብታሞች ሆኑ ሀብታሞች ከሆኑ በኋላ ብዙ ሀብትን ከደረደሩ በኋላ ለምንድን ነው የምኖረው የመጣው ጥያቄ ይሄ ነው ብሎ ማለት በውስጣቸው አንድ የተከሰተ ሀሳብ አለ ማለት ነው። ትርጉም የለውም፣ ጣዕም የለውም ኑሮ። ምክንያቱም ገንዘብ ሲበዛ፣ ዓለም በጣም እየበዛ ሲሄድ እርካታ እየቀነሰ ነው የሚሄደው። በአንድ ምሳሌ ሳስረዳ ለአንድ የኔ ቢጤ 10 ብር ብትሰጠውና አሁን ለአንተ 10 ብር ብዬ ብሰጥ የኔ ቢጤው 10 ብር ብንሰጠው ፈንጥዞ መርቆ 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 አይጠግብም፣ በትንሹ ስለሚረካ ማለት ነው። አንተ ግን ትንሽ ገንዘብ ስላለ 10 ብር ብሰጥ ምን እያለ ነው ሰውየው ብለህ እንደውም ምናልባት ትዕግስት ሁኔታ አደል ካልሆን ልትሰበይ ሁሉ ትችላለህ። ምን ለማለት ነው? በአብዛኛው ጊዜ እግዚአብሔር የሌለበት ሀብትና ንብረት ለክርስቲያኖች ምናቸውም አይደለም። ቅድም ወደ ጀመርኩልህ ነገር ስንመለስ አንዴ በሚዲያ የሰማሁት ነገር አለ። አንድ ሀብታም የሆነ ሰው የትልቅ ጋራ አካባቢ እንዲሁ ገዝቶ የሚያስፈልገውን ነገር ሁሉ አጸዳድቶ እየኖር መርካት ግን አልቻለም። ከዚ የተለያዩ ሳይንቲስቶችን ፈለገ። ልረካ አልቻልኩም አላቸው። በኋላ ይህን ሁሉ ሸጠህ ለድሆች ስጥ አሉት። ሸጠ፣ ትንሽ ለሱ አስቀርቶ ሌላውን ሲሸጥ እርካታውን አገኘ። ብዙ እንግዲህ በአውሮፓው ዓለም በሀብትና በንብረት የሄዱት መቼም ለሀብት ተጠቃሾች ስለሆኑ ማለት ነው። በጣም ሀብታም የሆኑ ሰዎች የኔ ሀብት ትርጉሙ ምንድን ነው ይላሉ። ወደ አፍሪካ የመጡና የተራቡትን በረሃብ የተወለጉትን ሰዎች ይቀርጹላቸውና ለእነዚህ ሰዎች እኮ የምትኖሩላቸው እናንተ ናችሁ፣ እነዚህ ሰዎች እኮ የናንተን በልተው ሰው ሆነዋል የናንተን ለብሰው ደምቀዋል ሞቀዋል ብለው ሲነግሯቸው ይረካሉ። በሌላ አነጋገር ምን ማለት ነው? እነዚህ እንኳን በአለም ሞራል በመንለው ነው ይሄ። እኛ ደግሞ የሞራል ተከታዮች ሳይሆን የሞራል ሰጪ የሆነውን እግዚአብሔርን ተከታዮች ነን። ልዩነቱን ተመልከት። የሞራል ሰጪ የሆነውን እግዚአብሔርን ነው ምንመለከት። እግዚአብሔርን ስንመለከት ደግሞ በሕጉ በተሳስ ወቅፍ ውስጥ ሆነን ማለት። ወደ ቀደመ ነገራችን ስንመለስ ስራዬ ለቅዱስ ቁርባን የሚመች አይደለም። በሌላ አነጋገር ከክርስትና ውጪ የሆነ ስራ እየሰራው ነው። በሌላ አነጋገር ኃጢያት ውስጥ ነኝ ማለት ነው። ከዚህ ተለየ ትርጉም አይኖረውም። ኃጢያት ውስጥ ከሆነን መምረጥ ያለብን ነገር አለ ወይ? ክርስትናውን ወይንም ስራው? ስራው ከእግዚአብሔር የሚለይ ከክርስትና የሚለይ ከሆነ ምን ሊራራል? በዛ የምናገኘው ገንዘብ ሊያረካን እኮ አይችልም። ቀን ሰርተን ለሊት ሲቆጨን የሚያደርግ ከሆነ፣ ቀን ሰርተን ለሊት የሚያንገበግበን ከሆነ የስራው ትርጉም ምንድን ነው? የገንዘቡስ መምጣት ትርጉሙ ምንድን ነው? ስለዚህ እንደ ቤተ ክርስቲያንም ማስተምሮ ቅድሚያ ልንመርጠው የሚገባ ቅድሚያ ሊኖረን የሚገባ መንግስቱና ጽድቁን መሻት ነው። ከዛ በኋላ ሌላው ነገር እግዚአብሔር ለፍጡራኑ ሩህሩህና ደግ ስለሆነ የሚጨመር ነገሮች ናቸው። አስቀድማችሁ መንግስቱና ጽድቁን እሹ ነው። ስለዚህ ስራዬ አይመችም የሚለውን እኔ በዚህ መልኩ ነው የምረዳው። ሌላው በተረፈ በወድቅስ ነው ሁለተኛው። ሌሎች የሚሉት በአብዛኛው ጊዜ ጻድቅ እስከ 7 ጊዜ ይወድቃል 7 የሚነሳል። ንስሐ የተዘጋጀ ለሚወድቁ ሰዎች ነው። ለጻድቃን ማን ንስሐ ያስፈልጋቸው? ንስሐ የሚያስፈልገን በኃጢአት ውስጥ ስንሆን ስንተዳደፍ በንስሐ መመለስ እንችላለን። አንዳንድ ሰዎች የሚመስሉት ምሳሌ አለ እዚህ ጋር። እንዴት ይመስሉታል? ንስሐ እንደ ውሃ ስጋው ደሙን ደግሞ እንደ ሳሙና ይመስሉታል። ምናልባት ምን ያህል የሚመጥን ምሳሌ እንደሆነ እርግጠኛ ባልሆንም ማለት ነው። ምሳሌ ዘያጽም ይባል ባስተምሯችን ስላለ እና አንድ ልብስ በውሃ ከታሸ በኋላ በሳሙና ሲደገም ወደ መጀመሪያው ጽዳቱ ይመለሳል። እና ውሃ ብቻውንም አያጸዳው፣ ሳሙና ብቻውንም ትርጉም የለውም። ስጋው ደሙ ብቻውን ያለ ንስሐ ትርጉም የለውም። ንስሐም ያለ ስጋው ደሙ ትርጉም የለው። ስለዚህ ሁለቱ ንስሐ ገብተን ስጋው ደሙ ልንቀበል ያስፈልጋል ማለት ነው። ብንወድቅ ለሚለው ከወደቅም በኋላ ንስሐ መግባት፣ ንስሐ ከገባን በኋላ ንስሐችን ስንጀር ስጋው ደሙ መቀበል። የቤተ ክርስቲያናችን ስርዓት ይሄንን ነው የሚለው። ትወድቃለህ ተብሎ ስራህ አይመችም ተብሎ ግን ከክርስትና ወጣ ከእግዚአብሔር ተለይ ብሎ ማለት አይቻል። ምክንያቱም የቀን ህይወታችን እንኳ በእግዚአብሔር ስለሆነ ይህንን የሚመስል ትርጉም ነው ያለው።
እሽነት ካለን ብሎ ለሚያስቡትስ ስጋውና ደሙ የመጠበቅ ኃይል እንዳለው ስማምን አይኖርብን?
ትልቅ ነገር ነው። ይሄንን የሚያጠናክርልን አንድ መጽሐፍ ቅዱሳዊ ጥቅስ አለ። የማቴዎስ ወንጌል ምዕራፍ 8 ከቁጥር 23 ጀምሮ እስከ 27 አካባቢ ያለውን ስንመለከት የሚለው ነገር አለ። ምንድነው? እዚህ ጋር በታንኳይት ውስጥ ገብተው ይሄዱ ሳለ ኃይለኛ ማዕበልና ወጀብ ተነሳ ይላል። በዛን ሰዓት እርሱ ተኝቶ ነበር። ሐዋርያቱም እንዲያሉት ጌታ ሆይ ጠፋን አድነን አንተ እኮ ተኝታል ብለው ቀሰቀሱት። እናንተ እምነት የጎደላችሁ ብሎ አላችሁ ለምን ትፈራላችሁ? በመጀመሪያ ፍርሃት ከምን የተነሳ ነው ብለን ካል ከእምነት መጉደል የተነሳ ነው ፍርሃት። እዚህ ጋር በወድቅስ እንዲህ ቢሆንስ እምነት መጉደል ነው። እግዚአብሔርን የያዘ ሰው በተለያየ ቦታ በአውሎም በወጀብም በመከራ ውስጥ ታንኳይቱ በወጀብ በምትናወጽበት ሰዓት እርሱ በውስጥ ነበረ። ምናልባት ግን ተኝቶ ስለነበር ሰዎች ዝም ሲለን እንደማያይ አይንን የሰጠ እርሱ አያይምን? ጆሮን የፈጠረ እርሱ አይሰማምን? እያለ ዳዊት የሚናገረው ነገር አለው እና በአጠቃላይ የእምነት ማነስ ነው። እምነትን በሁለት ከፍለን እናየዋለን። አንደኛው እግዚአብሔር የነፍሴ የሚሰጋኝ ፈጣሪ ነው ብሎ ማመን፣ ሌላው ደግሞ በማናቸውም ቅጽበት ውስጥ እግዚአብሔር ለኔ ኃይሌ ጉልበቴ ብርታቴ እርሱ ነው ብሎ ማመን፣ በቀርሱም ከያዝኩ የሚደርስብኝ ነገር በቀርሱ ለኔ ኃይሌ ጉልበቴ ብርታቴ ነው ብሎ ማመን፣ ይሄ ብዙዎቹን የሚፈታተን የሚቸግር ጉዳይ ነውና በወድቅስ የፍርሃት ነው። በእምነታቸው እንዲጠነክሩ ነው እነዚህ ሰዎች መምከር፣ ለጽናት እንዲበቁ ማስተማር ነው የሚጠበቀው እንደዚህ አይነት ጥያቄ ለሚያነሱ ሰዎች።
ስለዚህ አሁን ይጠብቀናል ብለን ማመን አለብን።
ይጠብቀናል። በቃ ምንም በአራት ነጥብ እኮ ሆይ ልንዘጋው ያስፈልጋል። እግዚአብሔር በቃ እኔን ከተለያየ በእኔ ህይወት ብዙ ነገሮችን ማቀው ነገር አለ። በቃ ከኔ አቅም በላይ የሆነ ነገር ሰዎች በጭራሽ ሊያደርጉት የማይችል ነገር እግዚአብሔር በእኔ የሚያደርግልኝ ብዙ ነገር አለ። እግዚአብሔር በመጽሐፍ የምናነበው አይደለም፣ በህይወት የምንኖረው ነው። የምንሰማው ሳይሆን የምንነጋ አብረ ነው የምንነጋገረው ነገር ነው። ግን ብዙ ጊዜ ልዩነቱ ምንድን ነው? እግዚአብሔር ምንጊዜም ከእኛ ጋር ነው፣ እኛ ግን ከእሱ ጋር መሆን ይቸግረናል። ችግሩ ያ ነው። ከእሱ ጋር መሆን ቁርጥ ውሳኔ በውስጣችን ለክርስትናው ቁርጥ ውሳኔ ያለመኖር፣ መዋዠቅ፣ መዋለል፣ በተለያየ ዓለም አሸንክታ መወሰድ እንደ ዴማስ መመለስ አይነት ችግሮች ናቸው። እና እነዚህ ናቸው እግዚአብሔር ከእርሱ ጋር የሆኑትን ምን አያደርግም?
ለክፉ አይሰጥም።
ለክፉ አይሰጥም ተጽፎ ይገኛል።
ብንወድቅም ደግሞ ያው እንሳ ስላለ
እንነሳለን። አዎ፣ ጻድቅ ሰባት ጊዜ ይወድቃል ሰባት የሚነሳል የሚለው ሀጥ ግን አንድ ይወድቃል በዛ ይቀራል። ሰው እስከሆንክ መውደቅ አይቀርም። ስለዚህ ሰው እስከሆንክ ድረስ ስጋው ደግሞ አይቀርም ብለን ካል ሁለቱም አይለያዩ ከሆኑ በንስሐ ወደ ስጋው ደግሞ መመለስ እንችላል።
አድማጮቻችን ከቅዱስ ቁርባን ህይወት እንድንርቅ ምክንያት ለሆኑብን ሁኔታዎች መፍትሄ ልናበጅ የምንችልበትን የቤተ ክርስቲያን አስተምህሮና መንፈሳዊ መፍትሄ መገንዘብ እንደቻላችሁ ተስፋ እያደረግን ለዛሬ አሰናዳነውን በዚሁ ጨርሰናል። መልካሙን ሁሉ እየተመኘን እዚህ ላይ እንሰናበታችኋለን። ሰላም።